ስራይትምስ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ጊዜያት ሁሉ እግዚአብሔር አምላካችን በቸርነቱና በበጎነቱ ጠብቆን ታድጎናል፣ ምሕረቱን አብዝቶልናል። ያደረገልንን ለማውሳት እንዲያው አንድ ሁለት ብለን ለመቁጠር ብንጀምር ምን ይበቃናል? የቱስ ቃላት ይገልጹታል? እግዚአብሔር አምላካችን ያደረገልንን ወገኖቼ ዞር ብለን እናስብ። እዚህ በራዲዮ አየር ሞገድ አማካኝነት እግዚአብሔር አምላካችን በምን አይነት መንገድ መውጣት እንደሚገባን፣ እንዴትስ መመላለስ እንደሚገባን ለዮት ዘመናችን የሚተርፈውን በጎ ቃሉንና ምክሩን እየለገሰን በበረከቱ ውስጥም ደግሞ ያኖረን እስከዚህች ጊዜ ድረስ ደርሰናል። ከዚህም በኋላ ያለውን ጊዜ ደግሞ የሚያውቅ እርሱ ነው። እግዚአብሔር አምላካችን ለጠላት አሳልፎ አይሰጠንምና ስሙ ለዘላለም ይክበር ይመስገን። እስቲ ያረገልንን እናስብንለው በእውነት ደስ አይልምን? እስቲ እንደዚህን በላ አይደለም እንዴ? እግዚአብሔር አምላካችን ነው ብርቱ ያደረገን። እግዚአብሔር አምላካችን ነው መውጣት መግባታችንን የተቆጣጠረው። እግዚአብሔር አምላካችን ሰላሙን አብዝቶልን ልጆቻችን በመልካም ሁኔታ ይወጣሉ፣ በመልካም ሁኔታ ይገባሉ። እኛም ብንሆን ወዳጆቼ በሰላም እንሰማራለን፣ በሰላም ወደ ቤታችን ደግሞ እንሰበሰባለን። ይህ ሁሉ የሆነው ከመድኃኒታችን ከኢየሱስ ክርስቶስ በጎነትና ጥበቃ የተነሳ ነው። እግዚአብሔር ይክበር ይመስገን። ያረገልኝን ላስበው ካልኩኝ እጅግ ብዙ ነው። ሙሉ ሰው አው እግዚአብሔር አምላካችን ይክበር ይመስገን። እግዚአብሔር ለኔና ለናንተ ብዙ ለታውሎልናል። ዝም ሊያሰኝን አይችልም። መናገር አለብን። ይሄ ደግሞ አይበዛበትም። ጌታችንና መዳኒታችን ይህንን ጥዑም ዜማ ደግሞ በሙሉ ሰው አንደበት ወይም ደግሞ ህሊናው ስላኖረ ለኛም ደግሞ በዚህ በጣፈጠ መልኩ እንዲቀርብ ስላደረገ ስሙ ይክበር ይመስገን። ሙሉ ሰው ባለበት ስፍራ ሁሉ በአገልግሎቱና በኑሮው እግዚአብሔር አብዝቶ ይባርከው ይያልን። ወደ ዛሬው ጸሎታችን እናልፋለን። ጌታ ሆይ እጅግ አድርገን እንወድሃለን። አንተ ያደረክልን አንድና ሁለት አይደለም፣ ሶስትና አራት አይደለም። እግዚአብሔር አምላካችን ውለታህ በስቶልናልና እጅግ አድርገን እናመሰግናለን። ላንተ የምንሰጠው ነገር ምንድነው? አቤቱ ጌታችንና አምላካችን ሆይ ተቀመጡ ባልከን ስፍራ ቁጭ ብለን አንተን እንጠባበቃለን። ያንተን በረከት ደግሞ በዚያ ስፍራ ታዛለ። በሸለቆ ውስጥም ቢሆን አንተ በረከት አለ፣ በተራራ ላይም ደግሞ በረከት አለ። እግዚአብሔር አባታችንና አምላካችን ሆይ እጅ የማይደርስበት ስፍራ የት ነው? ሆስፒታል ነውን? እስር ቤት ነውን? ጦር ሜዳ ነውን? የርሻ ቦታ ነውን? አስተማሪ ሆኖ ትምህርት ቤት ነውን? ወይንስ የት ነው? ጌታ ሆይ የሚከለክል የሚያግድ አጥር የለም። እግዚአብሔር አምላኬ ሆይ አንተን የሚያግድ ከዚህ ወደዚያ ማለፍ የለብህም የሚባል ድንበር አንተን ፈጽሞ የሚከለክል አንዳች ነገር የለም። ልጆችን ድርሰት ትታደጋለ፣ በበረከትህም ትጎበኛቸዋለ። ክብር ተመስገን። ጌታ ሆይ በዚህች ምሽት ደግሞ ከመጽሐፍ አስቴር ለንማር ያልነነውን ቃልህን ደግሞ ባርክልን። አቤቱ መዳኒታችንና ጌታችን ሆይ አስተማሪውንም መንፈስ ቅዱስ ላክልን። በሕይወት ዘመናችን የሚተርፈንን በጎን ነገር በልቦናችን ጽላት እንድጽፍልንና እንድታትምልን እንለምናሃለን። ጊዜውን ሁሉ ባርክልን። በመዳኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትልስማን አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን የመጽሐፍ አስቴርን መግቢያ ሰፋ አድርገን ከተመለከትን በኋላ ወደ ምዕራፍ 1 ተሸጋግረን ለባሏ መታዘዝ ስላልፈለገች ሴት ታሪክ መጠቃቀሳችን ይታወሳል። ዛሬም ትላንትና ቃል እንደገባንላችሁ ተከታዩን ወይም ደግሞ ቀጣዩን ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፍ አስቴር ምዕራፍ 1 ቁጥር 4ን አውጡ። አስቴር ምዕራፍ 1 ቁጥር 4ን ተመልከቱ። የከበረውንም የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው ይላል። ንጉስ አርጤክስስ ያን የሚያህል ህዝብ 180 ቀን ነበር ያስተናገደው። ይህ ግብዣ የንጉሱን ሀብት ብዛትና ልግስና ያመለክታል። ይህን ሁሉ ወጪ ያደረገው ደግሞ ግሪክን ወሮ በቁጥጥሩ ስር ለማድረግ የሰራዊቱን ልብ ለመማረክ ነበር። ጦርነቱ የሚጠይቀውን ማንኛውንም ወጪ ለመሸፈን አቅሙም ብቃቱም እንዳለው ያገሩ መኳንንትና ታላላቅ ሰዎች እንዲያውቁለት ነበር ግብዣውን ያዘጋጀው። ይህ ሁሉ ግብዣና ፈንጠዚያ ሲደረግ ግን ለእግዚአብሔር ስፍራ አልነበራቸውም። ይሁን እንጂ ሰዎች ወደዱም ጠሉም እግዚአብሔር በማንኛውም ሁኔታ ውስጥ ቢሆን ፈቃዱን መፈጸም ይችላል። የሚከለክለው ምንም ነገር የለም። እግዚአብሔር ይክበር ይመስገን። ቁጥር 5ን ተመልከቱ። ይሄም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ህዝብ ሁሉ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሱ በንጉሱ ቤት አታክልት ውስጥ ባለው አደባባይ 7 ቀን ግብዣ አደረገ ይላል። ምናልባት እነዚህ ሰባት ቀናት የግብዣው መጠንና ድምቀት ከፍተኛ ደረጃ ላይ የደረሰባቸው የመጨረሻዎቹ ሰባት ቀኖች ሳይሆኑ አይቀሩም። ነጭ አረንጓዴ ሰማያዊ መጋረጆች ከጥሩ በፍታና ከሐምራዊ ግምጃ በተሰራ ገመድ በብር ቀለበትና በእብነበረድ አይማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሰርተው በቀይና በነጭ በቢጫና በጥቁር እብነበረድ ወለል ላይ ነበሩ ይላል ቁጥር 6ን ይመለከቷል። የነዚህ የከበሩ ድንጋዮች ብዛት የሚያመለክተው ያ መንግስት ምን ያህል ባለ ጸጋ እንደነበረ ነው። በብዙዎች በመጎብኘት ላይ ያለው የቤተ መንግስቱ ፍርስራሽም ምን ያህል ወጪ ወጥቶበት እንደነበር በራሱ ምስክር ነው። መጠጡም በልዩ ልዩ በወርቅ ዕቃ ይታደል ነበር። የንጉሱም የወይን ጠጅ እንደ ንጉሱ ለጋስነት መጠን እጅግ ብዙ ነበር ይላል ቁጥር 7ን ተመልከቱ። ግብዣው ምንም መንፈሳዊ ይዘት የሌለው ያረማውያን ግብዣ ስለሆነ ከዚህ የተለየ አይጠበቅበትም። በመጠጥ ተጀምሮ በስካር ነበር የተጠናቀቀው። የሚያሳዝን ነው። ንጉሱም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዘዞ ነበር። መጠጡ እንደ ወጋል ነበር ሚላል ቁጥር 8 ደግሞ። ምንም እንኳ ንጉሱ ከፍተኛ ኃይልና ስልጣን ቢኖረውም የወይን ጠጅ እንዲጠጣ ማንንም አልተጫነም። በሌላ በኩል ደግሞ እኛ ያለነው በጣም በሰለጠነ ዘመን ቢሆንም በአንዳንድ ግብዣዎች ላይ ሰዎች የግድ እንዲጠጡና አበረታታለን። ወይ ጠጣ ወይ ውጣ አንላለን። ይገርመኛል። ይህ ንጉስ ግን እንደ ሰው ፈቃድ እንዲጠጡ ነበር ያቀረበው። መጠጣት የሚፈልግ ይጠጣል፣ መጠጣት የማይፈልግ ደግሞ አይጠጣም። ዛሬ በዙሪያችን የሚወራው ወይ ጠጣ ወይ ውጣ የሚባል የዱርዬዎች አነጋገር አለ። ቁጥር 9ን ተመልከቱ። ንግስቲቱም አስጢን በንጉሱ ባርጤክስስ ቤተ መንግስት ለሴቶች ግብዣ አደረገች ይላል። በዚያ ዘመን ባልና ሚስት ግብዣ ላይ በአንድነት አይቀመጡም ነበር። ወንዶች ለብቻ፣ ሴቶች ደግሞ ለብቻ ነበር የሚቀመጡት። የሴቶቹን ግብዣ ያዘጋጀችውና መስተንግዶውን የምትመራው ንግስት አስጢን የምትባል ሴት ነበረች። እስቲ ቁጥር 10ና 11ን ደግሞ አለፍ ብለን እንመልከት። በሰባተኛውም ቀን ንጉሡ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብና ለአለቆች እንዲታይ የመንግሥቱን ዘውድ ጭነው ወደ ንጉሡ ፊት ያመጧት ዘንድ የሚያገለግሉትን አዘዛቸው ይላል። ተመልከቱ እንግዲህ በዚህ ሰዓት ንጉሡ ትንሽ ሞቅ ብሎታል። ይህ ንጉሥ ሌላ ጊዜ የማያደርገውን ነገር አሁን ግን በመወቅታ ኃይል ሲያደርግ እንመለከታለን። ንግሥቲቱ አስጢንን እንዲያስጠሩ አገልጋዮቹን አዘዘ። እስካሁን ድረስ ንጉሡ ምን ያህል ሀብታምና የተረፈው እንደሆነ አሳይቷል። ወደፊት ሊያደርግ ላሰበው ዘመቻ አቅምም ብቃትም እንዳለው ማስመስክሯል። አሁን ደግሞ ምን ያህል ቆንጆ ሚስት እንዳለችው ሰው ሁሉ አይቶ እንዲያደንቅለት ፈልጓል። እንደ እውነቱ ከሆነ ወዳጆቼ ይህን በሌላ ጊዜ ቢያደርገው ይሻል ነበር። ምናልባትም በመወቅታ መንፈስ ባይሆን ኖሮ እንዲህ ያለ ነገር ላያደርግ ይችል ይሆናል። እስቲ ቁጥር 12ን እንመልከት። ነገር ግን ንግሥቲቱ አስጢን በጃንደረቦቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እንቢ አለች። ንጉሡም እጅግ ተቆጣ፣ በቁጣውም ተናደደ ይላል። በንጉሡ ጥሪ መሠረት ንግሥቲቱ መጥታ በሕዝቡ ፊት መታየት አልፈለገችም። ይህም ንጉሡንና ተጋባዦቹን በጣም አሳዝኗቸዋል። የገዛ ሚስቱን እንኳ ማዘዝ የማይችል ምን አይነት ደካማ ንጉሥ ነው ሳይሉም አልቀሩም። ከቁጥር 13 እስከ 15 ያለውን ስፍራ ደግሞ አብረን እንመልከት። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሡ ወግ እንዲህ ነበረና ንጉሡ የዘመኑን ነገር የሚያውቁትን ጥበበኞችን በመንግሥቱም ቀዳሚዎች ሆነው የሚቀመጡ የንጉሡ ባለሟሎች ሰባቱ የፋርስና የሜዶን መሳፍንት አርቄሲዮስ ሼታር ባጠገቡ ሳሉ በጃንደረቦቹ እጅ የተላከባትን የንጉሡን የአርጤክስስን ትእዛዝ ስላላደረገች በንግሥቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድነው አላቸው። እስቲ ይህንን የዚህን ሰውዬ አጨካከን ተመልከቱ። ምናልባት ከዚያ በፊት እንዲህ ያለውን ጉዳይ የሚመለከት ሕግ ያላቸው አይመስልም። ንጉሡ ካቢኔውን የሰበሰበውም ወደፊት እንዲህ ያለ ጉዳይ ቢፈጸም ምን መደረግ እንዳለበት ደንብ ለማውጣት ነበር። ምሙካንም በንጉሡና ባዛውንቱ ፊት እንዲህ አለ። ንግስቲቱ አስጢና ዛውንቱን ሁሉና በንጉሱ ባርጤክስስ ሀገር ያሉትን አዛብ ሁሉ በድላለች እንጂ ንጉሱን ብቻ የበደለች አይደለችም ሲል ተናገረ። ቁጥር 16ን ይመለከቷል። ምንም እንኳን ወዳጆቼ በዚያ ዘመን ሴቶች ሙሉ በሙሉ በወንዶች ቁጥጥር ስር ቢሆኑም ንግስቲቱ አስጢን ግን የተሟላ ነጻነት ነበራት። የንጉሱን ትእዛዝ ለማክበር ብቻ ወደ ግብዣው እንድትመጣ የምትገደድበት ምክንያትም አልነበረም። በዚህ ጊዜ ከአማካሪዎቹ አንዱ ተነሳና ንግስቲቱ ያደረገችውን የሚሰሙ ሴቶች ሁሉ እነርሱም በተራቸው ባሎቻቸውን መናቅ ይጀምራሉ፣ ስለዚህ ይህን ነገር የሚያግድ አንድ ህግ መውጣት አለበት አለ። እስቲ የሆነውን ታሪክ ደግሞ ከቁጥር 17 እና 18 ቀጥለን እንመልከት። ይህ የንግስቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሱ አርጤክስስ ንግስቲቱ አስጢን ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በአይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግስቲቱን ነገር የሰሙት የፋርስና የሜዶን ወይዛዝርት እንዲህና እንዲያ ብለው ለንጉሱ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል ይላል። ለችግሩ መፍትሄ አድርጎ ያቀረበው ደግሞ የሚከተለውን ነበር። ቁጥር 19ን ተመልከቱ። ንጉሱም ቢፈቅድ አስጢን ወደ ንጉሱ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሱ ትእዛዝ ከርሱ ይውጣ፣ እንዳይፈርስም በፋርስና በሜዶን ሕግ ይጻፍ። ንጉሱም ንግስትነቷን ከሷ ለተሻለችው ለሌላይቱ ይስጥ ይላል። የመጽሐፈ አስቴር መቼት ማለትም ታሪኩ የተፈጸመበት ቦታና ጊዜ የአረማዊ ባህልና ሕግ በሰፈነበት አካባቢ እንደነበር እንደምታስታውሱ አስባለሁ። ያ ሕግ የሜዶንና የፋርስ ሕግ እንጂ የሙሴም የክርስትና ሕግ አልነበረም። እስቲ ቁጥር 20ና 22ን ተመልክተን የዚህ የምዕራፍ አንድን ትምህርት እናጠናቅቃለን። የንጉሱም ትእዛዝ በሰፊው መንግስቱ ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህም ምክር ለንጉሱና አዛውንቶቹን ደስ አሰኛቸው። ንጉሱም እንደ ምሙካን ቃል አደረገ፣ ሰው ሁሉ በቤቱ አለቃ ይሁን፣ በሕዝቡም ቋንቋ ይናገር ብሎ ለአገር ሁሉ እንደ ጽሕፈቱ ለሕዝቡም ሁሉ እንደ ቋንቋው ደብዳቤዎችን ወደ ንጉሱ አገሮች ሁሉ ሰደደ ይላል። ለተነሳው ችግር መፍትሄ ይሆናል ተብሎ የታሰበው ንግስቲቱን ከንግስናዋ መሻር ነበር። ይህ ደግሞ ሊሻር ወይም ሊለወጥ በማይችል ሁኔታ በአዋጅ ተደግፏል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የመጽሐፈ አስቴር ምዕራፍ 1 ጥናታችንን እዚህ ላይ እንገታና ከዚህ ዝማሬ በኋላ ደግሞ ወደ ምዕራፍ 2 ተሸጋግረን ጌታ የሚናገረንን እንመለከታለን።
ለኢየሱስ ምስጋና ለሚያደርግ አምላክ ነውና ሸለቆ ይሞላል የማይችለው እግዚአብሔር ይቻላል። ለኢየሱስ ምስጋና ለሚያደርግ አምላክ ነውና ሸለቆ ይሞላል የማይችለው እግዚአብሔር ይቻላል። ለምን ልቆሳ ቆልልን ለምን ልቆስ በምባ ታምሪያ ሰመደኛ ምላክ ጂክን ቱደከመና በታስ በወይኒ ውስጥ ያልኩኝ ዘምራለሁ። የጠላቶቼን ደጅ በእምነት ዝማሬ አፈርሳለሁ፣ ዝማሬ አፈርሳለሁ። በአማረ ጊዜ
ኢየሱስ ምስጋና
የሚያደርግ
ቀላት ነውና
ለመንባራይ
ይሞራል
የማይችለው
እግዚአብሔር ይቻላል።
አዎ ለሰው የማይቻለው ነገር ሁሉ ለእግዚአብሔር ይቻላል። እግዚአብሔር ወዳጆቼ ያስጨነቀንን ያጎበጠንን ነገር ሁሉ አንድ ቀን ከተፍ ብሎኛ ባልጠበቅንበት ሰዓት ይረጋግጣል። እግዚአብሔር አምላካችን ይክበር ይመስገን። ተስፋዬ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው ይያልን ወደ ምዕራፍ 2 ትምርታችን እንሸጋገራለን። የዚህ የመጽሐፍ አስቴር ምዕራፍ 2 አብያሳቡ ንግስት የምትሆነዋን ለማግኘት የተደረገ ቁንጅና ውድድር የሚል ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። የመጽሐፍ አስቴር ምዕራፍ 2 አብያሳቡ ንግስት የምትሆነዋን ለማግኘት የተደረገ የቁንጅና ውድድር የሚል ነው። ቁጥር 1ን ተመልከቱ። ከዚህም ነገር በኋላ የንጉሱ ያርጤክስስ ቁጣ በበረደ ጊዜ አስጢንና ያደረገችውን የፈረደባትንም ነገር አሰበ ይላል። ከክፍሉ እንደምንረዳው ምዕራፍ 2 ከዚህም ነገር በኋላ በማለት ይጀምራል። አስተዋላችሁ አይደል? ይህ ምዕራፍ 2 የሚጀምረው ምን በሚል አረፍተ ነገር ነው ማለት ነው? ከዚህም ነገር በኋላ በሚል አረፍተ ነገር ይጀምራል ወይም ቃል ይጀምራል። ከየትኛው ነገር በኋላ? ምዕራፍ 1 ላይ ከተዘረዘሩት ነገሮች በኋላ አሁን ደግሞ አንድ ልዩና ያልታሰበ ነገር እንዲያደርግ አገልጋዮቹ ንጉሱን ሲመክሩት እንመለከታለን። እስቲ ቁጥር 2 እና 3 እንይ። ንጉሱንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉሱ ይፈለጉለት፣ ሴቶችን ከሚጠብቅ ከንጉሱ ጃንደረባ ካጌ እጅ በታች እንዲያደርጓቸው። መልከ መልካሞቹን ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰበስቧቸው ዘንድ ንጉሡ በመንግሥቱ አገሮች ሁሉ ሽማምንቶችን ያኑር፣ ቅባትና የሚያስፈልጋቸውም ይሰጣቸው ይላል። ባጭር አነጋገር የቁንጅና ውድድር እንዲደረግና ለንጉሡ የምትስማማ ውብ ሴት እንድትመረጥ ነው የሚያሳስቡት። ሴቶቹ ከሩቅና ከቅርብ ከተለያዩ አገሮች እንዲሰበሰቡ ይደረጋል። ምናልባትም በዚህ ሁኔታ የተሰባሰቡ በመቶ የሚቆጠሩ ሴቶች ይኖራሉ። ቁጥር 4ን ተመልከቱ። ንጉሡንም ደስ የምታሰኝ ቆንጆ ባስጢን ስፍራ ትንገስ፣ ይህም ነገር ንጉሡን ደስ አሰኘው እንዲሁም አደረገ ይላል። ይህን የቁንጅና ውድድር በዳኝነት የሚመራው ንጉሡ ራሱ እንዲሆን ነበር የተወሰነው። አንድ አይሁዳዊ የቂስ ልጅ፣ የሰሜኢ ልጅ፣ የኢያይር ልጅ መርዶክዮስ የሚባል ቢንያማዊ በሱሳ ግንብ ነበረ ይላል። ቁጥር 5ን ልብ ይሏል። ይህን ስናነብ በአይምሯችን ይህ ሰው የእስራኤል ነገሥታት ማለትም የሳኦል ዝርያ ነው፣ ታዲያ እዚያ ቦታ ምን እያደረገ ነበር የሚል ጥያቄ ሊነሳ ይችላል። እርሱም የባቢሎን ናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢኮንያን ከተማረኩት ምርኮኞች ጋር ከኢየሩሳሌም ከተማ የተማረከ ነበረ የሚልን ቃል ደግሞ ከቁጥር 6 እናነባለን። አድማጮቼ በነቢዩ በኢሳይያስ በተነገረው ትንቢት መሠረት እግዚአብሔር ሕዝቡ ወደ አገራቸው እንዲመለሱ ፈቅዷል። ቂሮስም አይሁዳውያን ወደ አገራቸው እንዲመለሱ አዋጅ አውጥቷል። ይሁን እንጂ የእግዚአብሔርን ፈቃድ የተከተሉ ብቻ ናቸው ፈቃደኞች ሆነው የተገኙት። እነሱም ቢሆኑ በቁጥር በጣም ጥቂት ነበሩ። የተቀሩት ሀብት አፍርተው ኑሮ መስርተው በዚያው በምርኮ ምድር መኖርን መርጠዋል። ወደ አገራቸው መመለስ እየቻሉ መመለስ አልፈለጉም። መርዶክዮስ ደግሞ ከእነርሱ አንዱ ነበር። መርዶክዮስ ይኖር የነበረው በቤተ መንግሥት ነበር። ምናልባትም የፖለቲካ ሥራ ሊኖረው ይችላል። ምናልባትም ወዳጆቼ በግብጽ የነበረው ዮሴፍ የፖለቲካ ሥራ እንደነበረው ታስታውሱ ይሆናል። ዮሴፍ በእግዚአብሔር ፈቃድ ውስጥ ነበር፣ መርዶክዮስ ግን በእግዚአብሔር ፈቃድ ውስጥ አልነበረም። ይሁን እንጂ ከምሕረቱ ከቸርነቱና ከፍቅሩ የተነሳ ብቻ እግዚአብሔር ሲመራው እንመለከታለን። እነዚህ ሰዎች ከእግዚአብሔር ፈቃድ ውጪ ስለነበሩ ሲጸልዩም ሆነ የእግዚአብሔርን ምሪት ሲጠይቁአናይ በጣም የሚገርመው ደግሞ የእግዚአብሔር ፈቃድ ሉዓላዊና አሸናፊ ስለሆነ በዚያ ውስጥ እንኳን ፈቃዱን ከመፈጸም አልተከለከለም ነበር። መርዶክዮስ የሚያሳድጋት አስቴር የምትባል ዘመዱ ነበረች። እንግዲህ አድማጮቻችን የዛሬውን ትምህርታችንን እዚህ ላይ እናገባድዳለን። የእግዚአብሔር ፈቃዱ ከሆነ ደግሞ የዚህን ተከታይ ክፍል በሚቀጥል ምሽት ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ ደግሞ እናንተ በጸሎቶቻችሁ ሁሉ አስቡን፣ ደብዳቤም ከመጻፋት ትቆጠቡ። እግዚአብሔር እንግዲህ በምትገቡበትና በምትወጡበት ስፍራ ሁሉ ጥበቃውና ቸርነቱ አይለያችሁ እያልን በዚሁ ዝማሬ እንሰናበታችኋለን። በሰላም
ሁሉን ታደርግ ዘንድ ቻይነ አሳብ አይከለከለ አቤት የኛ ጌታ ዋጥሮን የምትመጣ ሃሌሉያ አቤት የኛ ኢየሱስ ዲያቄን የምትመጣ አሜን አሜን ሁሉን ታደርግ ዘንድ ቻይነ አሳብ አይከለከለ አቤት የኛ ጌታ ዋጥሮን የምትመጣ
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።